የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፈለው የወንጌል ትምህርት በመስቀሉ ኃይል የሚጠበቅ ህብረተሰብ በሚል ርዕስ ላይ የተመሰረተ ይሆናል። የአምላካችን ቃል በሮሜ ምዕራፍ 6 ላይ እንደዚህ ይላል፣ ክርስቶስ ከሞታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛውና እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ ይላል የእግዚአብሔር ቃል። ልብ ብንል ይሄ እግዚአብሔር ቃል እጅግ በጣም ጥልቅ የሆነ መሰረታዊ ነገሮችን ያስተምረናል። እነዚህን ሁኔታዎች ረጋ እያልን አብረን በዝርዝር እናያቸዋለን። ቤተ ክርስቲያን የኢየሱስ ክርስቶስ መስቀል ውጤት ነች። ወደ ቤተ ክርስቲያን የሚጨመረው እያንዳንዱ አማኝ ወደ ቤተ ክርስቲያን ለመጨመሩ ምክንያት የሚሆነውን አዲስ ሕይወት ያገኘው ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሞተ ነው። መስቀሉ ስንል የጌታችንን ሞት መናገራችን ነው። ጌታችን ኢየሱስ ክርስቶስ ባይሞት ኖሮ እርሱ ራሱ እንደተናገረው የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች ያለው ይሆን ነበር። አማኞችን ክርስቲያን የሚያደርጋቸው ሕይወት የተገኘው ጌታችን ኢየሱስ ክርስቶስ እንደ ስንዴ ተዘርቶ ባስገኘው የትንሣኤ ሕይወት እንደሆነ እናምናለን። ክብርና ምስጋና ለስሙ ይሁን። ውድ አድማጮች፣ ቤተ ክርስቲያን የመስቀል ውጤት ነች ስንል ሕይወትን በማግኘት ብቻ ሳይሆን ቤተ ክርስቲያን በክርስቶስ ኢየሱስ ትንሣኤ እንዳትኖር እንቅፋትና መሰናክል ከሚሆንባት ነገር ሁሉ የዳነችው በክርስቶስ ሞት ስለሆነም ነው። ቤተ ክርስቲያንን ያስገኘው ሕይወት በሞቱ እንደተገኘ ሁሉ ቤተ ክርስቲያንን ቤተ ክርስቲያን አድርጎ የሚያኖረው ሕይወትም በመስቀሉና በትንሣኤው ሕይወት የሚጠበቅ ነው። ጌታችን በመስቀል ላይ የኃጢአት ዕዳ ከፋይ ብቻ ሳይሆን እኛ ለኃጢአት እንድንገዛ የሚያደርገንን ሥጋ በመስቀል ግርዛት ያስወገደበት ታላቅና ድንቅ ሥራ የተከናወነበት ሞት ነው የጌታችን ሞት። ይህንን ጠንከር ያለ ያልተለመደ የወንጌል እውነት ምን እንደሆነ እንመልከት። ምንም እንኳን በስብከት በትምህርት ብዙ ጊዜ ይህ ነገር ባይሰማም በወንጌል ውስጥ ግን ዋና ነገር ሆኖ እንደተቀመጠ ልብ ብለን ማየት አለብን። ጌታ ኢየሱስ በነገር ሁሉ እኛን የመሰለው ከማርያም በነሳው ሥጋ እንደሆነ ይታመናል። በዚህ ሥጋ ኢየሱስ ክርስቶስ የእኛን ኃጢአት ተሸክሞ ሞተልን። በዚህ ሥጋ ጌታ ኢየሱስ ክርስቶስ እኛን ሆኖ ስለ እኛ ለኃጢአት ሞተልን። በዚህ ሥጋ ደግሞ አለው ጌታ ኢየሱስ እኛን ሆኖ ስለ እኛ ለኃጢአት ሞተ። በዚህ ሥጋ እኛ ለእግዚአብሔር ሕያው ሆነን እንድንኖር ለኃጢአት የሞትን እንድንሆን አደረገን። በዚህ ሥጋ ጌታችን በእኛ ፋንታ ስለ እኛ ኃጢአትን በሥጋ ኮንኖ እኛ በመንፈስ መኖር እንድንችል አደረገን። በዚህ ሥጋ ኢየሱስ ክርስቶስ በሥጋ መኖርን አስቀርቶልን በመንፈስ ሕያዋን ሆነን የምንኖርበትን የትንሣኤን ኃይልና ሕይወት ለእኛ እንዲሆን አደረገልን። እነዚህ ነገሮች እጅግ ጥልቅ የሆኑ ሰፊና ብርቱ እውነቶችን የተሸከሙ ሐሳቦች ናቸው። ጥቂቶቹን ግን እስኪ እንመልከታቸው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ የሚለው ቃል ጌታ ኢየሱስ በራሱ ሥጋ የሰው ልጆችን ሁሉ ኃጢአት እንደ ተሸከመ ጴጥሮስ ያሳየናል። ልብንበል ጌታችን ኃጢአታችንን ተሸክሞ የሞተው ለኃጢአት ሞተን ለጽድቅ እንድንኖር ነው የሚለው ነት ነው ጴጥሮስ የሚናገረው። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በሮሜ ምዕራፍ 6 ቁጥር 10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ይላል። ጌታ ኢየሱስ የሞተው ሞት ኃጢአትን በመሸከም የሞተ መሆኑን ብቻ ሳይሆን የሚያሳየው ለኃጢአት እንደሞተም የእግዚአብሔር ቃል ይናገራል። ደግሞ አለው የእግዚአብሔር ቃል የሚናገረው መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። ለኃጢአት መሞት የሚለው ሐሳብ በኃጢአት ከመሞት ይለያል። ውድ አድማጮች ጌታችን ኢየሱስ ክርስቶስ ግን ምንም ኃጢአት የሌለበት ንጹህና ቅዱስ ስለነበር ሞቱ ሰዎች ካለባቸው ኃጢአት የተነሳ እንደሚሞቱት አይነት ሞት አልሞተም። በከሳሾቹ ፊት በኃጢአት የሚወቅሱት ነገር እንደሌለ የተናገሩለት ጌታ ነው። የዚህ ዓለም ገዢ በኔ ዘንድ አንዳች ነገር የለውም እያለ የሞተ ጌታ ነው። ጌታችን ሰይጣንም አንድም ነገር በርሱ ያላገኘበት ከሳሾቹም በኃጢአት የማይከሱት ንጹህ ጌታ ነው የሞተልን። ነገር ግን የኛን ኃጢአት ግን ተሸክሞልናል። ይህንን ስናስብ ስናስተውል በግንባራችን ተደፍተን ልናከብረው ይገባናል። የኔን የኃጢአተኛውን ኃጢአት ተሸክሞ የሞተው ኢየሱስ የዘላለም ምስጋናና ክብር ይድረሰው። ጌታ ኢየሱስ ኃጢአት የሌለበት ጌታ የኛን ኃጢአት ተሸክሞ የሞተው ሞት ለኃጢአት የተሞተ ሞት ነው። ለኃጢአት የተሞተ ሞት ነው። እርሱ ለኃጢአት እንደሞተ ለኃጢአት እንደሞተ ከሰው ልጆች መካከል ለኃጢአት ሞተ የሚባል አንድም ሰው የለም። ጌታችን ለኃጢአት እንደሞተ ለኃጢአት ሞተ የሚባል አንድም ሰው የለም። እኛ ሁላችን እርሱ ለኃጢአት የሞተውን ሞት በጥምቀት ሞታችን አድርገን ከሞቱ ጋር እንተባበራለን እንጂ ለኃጢአት በየግል የምንሞትበት ሞት የለም። ለኃጢአት የሞተው ኃጢአት የሌለበት ጌታ ኢየሱስ ብቻ ነው። የሰው ልጆች ሁሉ ሲሞቱ ግን ሰይጣን የኔ የሚለው ነገር የሌለበት ሆኖ የሞተ ሰው የለም። ጌታ ኢየሱስ ክርስቶስ እንደ ሞተ ኃጢአት የሌለበት ሰው ሆኖ የሞተ ሰው ካለ ኢየሱስ ሊያድነው አያስፈልገውም፣ ራሱን ያድናል። የጌታ ኢየሱስ ክርስቶስ ደም ሳያጥበው ሳነጻው ሳይቀድሰው በሰማያዊቱ ኢየሩሳሌም በበጉ ከተማ ድርሽ የሚል አንድም ሥጋ ለባሽ የለም። ለኃጢአት የሞተው ኢየሱስ ጌታ ብቻ ነው። ክብር ለስሙ ይሁን። ጳውሎስ የጌታ ኢየሱስን ሞት እየተመኘ ጳውሎስ በብዙ መስዋዕትነት ጌታን ያገለገለ ሲናገር እንዲህ ብሏል። በፊልጵስዩስ ምዕራፍ 3 ቁጥር 10 እና 11 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ አለ። የኢየሱስ ሞት የተለየ ሞት እንደሆነ ጳውሎስ ገብቶታል። በሞት ላይ ስልጣን አለው የተባለው ሰይጣን ወደ ውጪ የተጣለበት ሞት ነው ኢየሱስ ሞት። ዓለም ለኛ የተሰቀለችበት እኛም ለዓለም የተሰቀልንበት ቅዱስ መስዋዕት ሞት ስለሆነ ልዩ ሞት ነው። ጌታ ኢየሱስ ለኃጢአት ሞቷል። በኃጢአት ምክንያት ቢሞት የሞተበት ኃጢአት የኛ ኃጢአት እንጂ የራሱ አይደለም። ኃጢአቱን አልተሸከመም፣ ኃጢአታችንን ተሸከመ እንጂ። የዘላለም ክብር የዘላለም ውዳሴ ለርሱ ብቻ ይሁን። ጌታ ኢየሱስ ለኃጢአት ሞቷል። በኃጢአት ምክንያት ቢሞትም ደግማለሁ የሞተበት ኃጢአት የኛ ኃጢአት እንጂ የራሱ አይደለም። እርሱ የዘላለም ቅዱስ ነው። እርሱ አምላክ ነው። ለኃጢአት መሞት ማለት ምን ማለት ነው? ለኃጢአት መሞት ማለት ከኃጢአት መለያየትን የሚያሳይ ሞት ነው። ለኃጢአት የሞተ ሰው ከኃጢአት በሞት ስለተለየ ኃጢአት አያገኘውም። እንዲህ ያለ አይነት ሞት ከጌታ ኢየሱስ በስተቀር የሞተ ሰው ስለሌለ ማንም ይህድል አልነበረው። ጌታ ኢየሱስ የኛን የሰው ባህሪ ለኃጢአት እንዲሞት በማድረግ አዳነን እንጂ የኃጢአት ዕዳ በመክፈል ብቻ አላዳነንም። ብዙ ሰዎች ጌታ ኢየሱስ ክርስቶስ ዕዳ ከፋይ በሆነ መልኩ ብቻ ሞቱን ያውታል። ጌታ ኢየሱስ ያዳነን ውድ ወገኖቼ ኃጢአታችን የሚያስከትለውን ሞት በመሞት የሞትን ኃይል ድል ነሳልን፣ በሞት ላይ ስልጣን ያለውን ሻረልን። እኛ የምንሞተውን ሞት እርሱ የሞተበት አሟሟቱ ለኃጢአት በሞተ ሞት ሞቶ ስላዳነን ሞቱ ትንሣኤን አስገኘልን። ይህ ትልቅ ምስጢር ነው። ትልቅ ደግሞ እውነት ነው። ዕዳ የተከፈለለት ሰው ሌላ ዕዳ ወደፊት ሊኖረው ይችላል። ጌታ ኢየሱስ ዕዳ ከፋይ ብቻ ሳይሆን የኃጢአት ዕዳ እንዳይኖርብን ዕዳ ከሚከተን ኃጢአትም ነው ያዳነን። ዕዳ እየገባ የሚያስቸግረውን ሰው ዕዳውን ብቻ የሚከፍል ሰው ደግነቱ በአንድ መልክ ነው። ነገር ግን በየጊዜው ዕዳ የሚገባውን ሰው ግን ዕዳ እንዳይገባ ሀብታም ቢያደርገው አንድ ሰው ግን የዚያ ሰው እርዳታ ድርብ ድርብርብ ነው። ጌታ ኢየሱስ ክርስቶስ የእኛን ኃጢአት ዕዳ ከፋይ ብቻ ሳይሆን በኃጢአት ኃይል ስር ከመኖር ሊያድነን ለኃጢአት በሞተው ሞት ስላዳነን ከኃጢአትም አዳነን እንጂ የሰራነው ኃጢአት ከሚያመጣብን ቅጣት ብቻ አይደለም። ለዚህ ነው ኢየሱስ ቀዳሽ የሚባለው። ይህ ምስጢር ታላቅ ነው። እግዚአብሔር ይህንን እንዳስተምር ይርዳኝ። በቤተ ክርስቲያን የእውነት እንዲገለጥ እግዚአብሔር የአገልጋዮችን ልብና መንፈስ ሁሉ ይክፈት። የወንጌል ብርሃን ይገለጥልን። ክብር ለእግዚአብሔር ይሁን። ስለዚህ ልብ እንበል፣ ጌታ ኢየሱስ ዕዳ ከፋይ ብቻ አይደለም፣ ዕዳ እንዳይኖርብን ብቻ አይደለም ጌታ ኢየሱስ ክርስቶስ የሞተው፣ ለኃጢአት በሞተው ሞት ያዳነን እኔና እናንተን ሁለተኛ ኃጢአት ላይገዛን እንዲችል የሚያደርግን የማዳን ሥራ ነው የሠራልን። ከብሉይ ኪዳን መሥዋዕቶች የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ መሥዋዕት ልዩ የሚሆንበት ምክንያት በብሉይ ኪዳን ለተሰሩ ኃጢአቶች የሚቀርቡ መሥዋዕቶች ነበሩ። አንድ ሰው ኃጢአት ሲሰራ መሥዋዕት ያቀርባል፣ ነገ ሲሰራ ሌላ መሥዋዕት ያቀርባል። በርካታ እንስሳቶች በብሉይ ኪዳን መሥዋዕት እየሆኑ የታረዱ ደማቸው ይፈሳል። መሥዋዕት ማቅረብ መቆም አልተቻለም። ለምን? መሥዋዕቶቹ ኃጢአትን ከመስራት የሚያድኑ አይደሉምና። የተሰራ ኃጢአት ብቻ ማስታወሻዎች ናቸው፣ የዕብራዊ ጸሐፊ እንደሚያስተምረን። ጌታ ኢየሱስ ክርስቶስ ግን የዓለምን ሁሉ ኃጢአት ያስወገደ የእግዚአብሔር በግ ነው። በጌታ በኢየሱስ ክርስቶስ ደም ሰዎች ከኃጢአት ይድናሉ። ከሰሩት ኃጢአት ብቻ ሳይሆን ኃጢአት እንዲሰሩ ከሚያደርጋቸው ከስጋዊ ባርነት ሁሉ ከኃጢአት ባርነት ሁሉ ነጻ ይወጣሉ። ይህንን ምስጢር ወደፊት በደንብ እናየዋለን። ዛሬ ግን በጥቂቱ እንመለከታለን። እግዚአብሔር ስም የተባረከ ይሁን። ውድ አድማጮች ይህንን ነገር እንግዲህ ረጋ እያለን በጥሞና እንመልከት። ለኃጢአት የሞተው ኢየሱስ ለኃጢአት ብቻ ሞቶ አልቀረም፣ ከሞት ተነስቷል። ክብር ለእግዚአብሔር ይሁን። ጌታችን ለኃጢአት የሞተበት ያ ሞቱ ትንሣኤን ለማግኘት ያስቻለው ለኃጢአት የሞተበት ሞት ነው። ጌታችን ለኃጢአት በሞተው ሞት የተገኘው ሕይወት ከኃጢአት በሞት ለተለየ ሰው የሚሰጥ ሕይወት ነው። ያ ሕይወት ምን አይነት እንደሆነ ከላይ ያየነው ቃል እጅግ ጥልቅ በሆነ ሰማያዊ ጣዕም ባለው መንፈሳዊ ቋንቋ ይናገራል። ላንብብላችሁ። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ይላል እግዚአብሔር ቃል። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና የሚለው ሞቱ የማይደጋገም እንደሆነ ያሳያል። ፈጽሞ የሚለው ቃል ምንም ሳይቀር፣ በሌላ አባባል የጌታ ኢየሱስ ክርስቶስ ሞት ከኃጢአት ጋር ፈጽሞ የሰው ልጅን ባህሪ በመካፈሉ የኔና የናንተን ማንነት በመጨረሻው አዳምነቱ ከድንግል ማርያም በነሳው በነገር ሁሉ እኛን በመሰለበት ማንነቱ ያንን የኔና የናንተን ሟች ባህሪ ፈጽሞ ከኃጢአት ለይቶ ገላግሎ አድኖናል። ምን ያህል እንደሚያድንህ ኢየሱስ ታውቃለህ? እንዴት እንደሞተልህ አስተውል። ምን ያህል እንደሚያድንሽ ታውቂያለሽ? እንዴት እንደሞተ አስተውይ። ጌታ ኢየሱስ ለኃጢአት ፈጽሞ በሞተበት የሞት ኃይል ነው የሚያድነን። እንደ ብሉይ ኪዳን መስዋዕቶች የሰራነው በደል ከሚያመጣው የዕለት ዕለት ጊልት የህሊና ወቀስ አይደለም ያድነን። ፈጽሞ ለኃጢአት በሞተበት በሞቱ ኃይል ነው የሚያድነን። በዚህ በሞቱ ኃይል ያዳነን ጌታ ሞቱ አንድ ጊዜ ፈጽሞ ለኃጢአት ሙልጭ አርጎ ምንም ሳይቀር ስለሞተ በሕይወት መኖርን ግን ለእግዚአብሔር ይኖራል ይላል። በእግዚአብሔር ላይ ያመጸ ኃጢአት በየጊዜው በሚፈትነው በኔና በእናንተ ሰው ባህሪ ላይ የሚደርሰውን ጉዳት ለዘላለም ከኃጢአት ጋር ገላግሎ ለይቶ ኃጢአት ፈጽሞ ላይሰራበት በሚችል ሁኔታ በሞት ኃይል ከኃጢአት አውጥቶ በትንሣኤው ለእግዚአብሔር ብቻ መኖርን አስገኛለን። እኔ በጣም ብዙ ጊዜ አንዳንድ ግራ የሚያጋቡ ጥያቄዎች ይመጡብኝ ነበር ዶሮ። ከሚመጡብን ጥያቄዎች መካከል ወደፊት መንግሥተ ሰማይ ሄደን ሌላ ሰይጣን ቢነሳስ ይያልቁ ሰጋ ነበር። ከሰው ልጆች መካከል እንዱ አንዱ ቢያምጽ እንደገና ደግሞ ፈተና ቢመጣስ ይያልቁ አስብ ነበር። ገና አልደረስኩበት ሰማይ ችግር ቢገጥመው ብዬ በስጋት እቸገር ነበር። ከለታት አንድ ቀን ግን እግዚአብሔር ድንቅ የሆነ ምስጢር አሳየኝ። መንግሥተ ሰማይ የምንኖረው ለእግዚአብሔር በመንኖርበት የሕይወት ኃይል እንጂ በሌላ መልክ በውጫዊ ሥርዓት እንደማንኖር አስተማረኝ። በዚህ ቦታ ላይ የሚናገረውን ቃል አሳየኝ። በሕይወት መኖርን ግን ለእግዚአብሔር ይኖራል። ከሞት የተነሳው ኢየሱስ ያ ለኃጢአት የሞተውን የሰው ባህሪውን በምንም አይነት በእግዚአብሔር የሚኖር ለእግዚአብሔር የሚኖር በእግዚአብሔር የሚኖር ለእግዚአብሔር የሚኖር አድርጎ አስነሳው። እግዚአብሔር ውጫዊ አይደለም፣ በትንሣኤ በተገኘው ሕይወት እግዚአብሔር ሕይወት ነው። እግዚአብሔር ክብር ነው። እግዚአብሔር የሚያኖረን የሕይወታችን መሠረት፣ ጉልበት፣ ኃይላችን፣ ጸጋችን ነው። ስለዚህ ኢየሱስ ክርስቶስ ለኃጢአት ፈጽሞ በሞተው ሞት የተገኘው ሕይወት ለእግዚአብሔር የሚኖር በእግዚአብሔር የሚኖር ሕይወትን አስገኘልን። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ ውድ ወገኖቼ ይህ ቃል መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ሲል ለኃጢአት የሞተው ጌታ ኢየሱስ ስለኛ ሰው የሆነው ጌታችን ለኃጢአት የሚገዛውን የእኛን ማንነት ገንዘቡ በማድረግ ያልሰራውን የእኛን ኃጢአት ተሸክሞ ሲሞት ለኃጢአት ስለሞተ እርሱ ለኃጢአት ከሞተው ሞት የተነሳ ለእግዚአብሔር የምንኖር አድርጎንም ከሞት አዳነን። በእግዚአብሔር ሕይወት ኃይል ከሞት አስነሳን። ክብርና ምስጋና ለዘላለም እስከ ዘላለም ለስሙ ይሁን። ጌታችን ኢየሱስ ክርስቶስ በሞተው ሞት ኃጢአታችንን ተሸክሞ ለኃጢአት በሞተው ሞት እኛ የሰው ልጆች ለእግዚአብሔር እንድንኖር የሚያደርገንን ሕይወትና ኃይል ለሰው ባህሪያችን የተገባ እንዲሆን በራሱ ክብርና ሕይወት አዳነን። የእኛን እርሱ አርጎ ኃጢአታችንን እንደተሸከመ የእርሱን ሕይወትና ክብር በትንሣኤ ለእኛ አደረገ። ኢየሱስ ያልተወደደ ማን ይወደዳል? ኢየሱስ ያልተከበረ ማን ይከበራል? ኢየሱስ የሠራው ላይ ማን ይደርባል? ኢየሱስ ላይ ማን ይጨመራል? እንዲህ ባለ አይነት ጥልቅ በሆነ ሞት ያዳነን ኢየሱስ በቂና ከበቂም በላይ ነው። የጌታ ኢየሱስ ሞት ከኃጢአት የሚለይ ሞት ብቻ ሳይሆን ከዓለም የሚለይ ሞት ነው። በገላትያ ምዕራፍ 6 ቁጥር 14 ላይ ነገር ግን ዓለም ለኔ ተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ የሚለው ይህንን ያሳየናል። ጌታ ኢየሱስ መንግስቴ ከዚህ ዓለም አይደለችም ያለ ጌታ ነው። ከሰማየ ሰማያት የወረደ ነው። ከሰማየ ሰማያት ሲወርድ በሰማይ ሳለ ያልነበረውን በምድር ያለውን አዳማዊ ባህሪያችንን ገንዘቡ አደረገ። ክብርና ውዳሴ ለስሙ ይሁን። መላእክቶች ከሰማየ ሰማያት ሲወርዱ ለተላኩበት ተልእኮ የሚመች ጊዜያዊ የሆነ የሚታይ ባህሪ ይዘው ሥራቸውን ሲፈጽሙ ወደ ነበሩበት ይሄዳሉ። የናዝሬቱ ኢየሱስ ክርስቶስ ግን ከሰማየ ሰማያት የወረደው ዓለም ሥጋ ሆነ የተባለው ለዘላለም ስለሆነ ከድንግል የነሳውን ሥጋ ለዘላለም ገንዘቡ ስላረገ በዚያ ሥጋ በምድር ላይ ኖሮ በዚያ ሥጋ ሞቶ በዚያ ሥጋ ከሞት ተነሳ። አድራሻችንን ከታች የነበረውን እሱ ወደ ነበረበት ወደ ሰማይ አደረገው። የኛ የሕይወት ታሪክ ሰማያዊ እንዲሆን አደረገ። እኛንም መንግስት ትምጣ ይያልን እንድንጸልይ አስተማረን። ጌታ ኢየሱስ ለኃጢአት ሞቶ ባስገኘልን ትሳይ የኛን አድራሻ ሰማያዊ ስፍራ እንዲሆን አደረገልን። በፊልጵስዩስ 3:20 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒትን የሚመጣልን መድኃኒት ነው፣ ፈራጅ አይደለም። ለሚያምኑት ለሚታመኑት መድኃኒት ነው። ከዚያ ደግሞ የሚመጣውን መድኃኒትን የጸጋውን ወንጌል ያጣጣሉ ፈራጅ አርገው ተጠብቁ ይላሉ። መድኃኒት ሆኖ የሚመጣልን ከዚያም ደግሞ የሚመጣውን መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። ማንን ተጠብቃለን? መድኃኒት ከየት ነው የሚመጣው? አገራችን ከተባለው ሰማይ እንዴት ሰማይ ሀገራችን ሆነ? የሰው ባህሪያችንን አድራሻውን ከታች ወደ ላይ አድርጎታል። በትንሳኤ ቀይሮታል። ለኃጢአት ፈጽሞ በሞተበት በዚያ ሞቱ የሰውን ባህሪ ሰማያዊ አድርጓል። ክብር ለእግዚአብሔር ይሁን። ስለዚህ ይህ ሰማያዊን እርስት እንዲቀበሉ በዚህ ናፍቆት እንዲጓጉ ሰዎችን የሱን ወንጌል ካመኑ በኋላ በመንፈስ ቅዱስ ይታተማሉ። የልጅነት መንፈስ ሆኖ መንፈስ ቅዱስ በውስጣቸው ያድራል። መንፈስ ቅዱስ የሰማያዊ እርስት መያዣ ይሆናል። በዚህ ናፍቆት በዚህ ጉጉት ሰማያዊ ነገርን ይናፍቃሉ። በኢየሱስ ማመን የሰማይ ዜጎች ስለሆነ ስለሚያደርገን በምድር ስንኖር ከጌታ ተለይተን በስደት አገር እንደምንኖር እናምናለን። እኛ አገራችን በሰማይ ነው እናንላለን። የመስቀሉ ህብረተሰብ ጌታ ኢየሱስ ክርስቶስ በሞቱ ያዳ ነው። የመስቀሉ ህብረተሰብ ሰማያዊ በሆነ ዜግነት የሚኖር ህብረተሰብ ነው። በመስቀሉ ኃይል የሚጠበቀው ህብረተሰብ እንዲህ ባለ ጸጋ ይጠበቃል። ክብር ለእግዚአብሔር ይሁን። በበጉ ደም የተዋጁ ልብሳቸውን በደሙ ያነጹ ቅዱሳን ብቻ የሚገቡባትን ሰማይ ሀገራችን እንድንል አደረገን። በሩን የነኝ ያለው ኢየሱስ ብቻ መግቢያ የሆነችውን ሰማያዊቷን ኢየሩሳሌምን እንድንናፍቃት አበቃን። የሰማችሁትን ለደህንነታችሁ ያድርግላችሁ። ለኃጢአት ፈጽሞ ሞቶ ለእግዚአብሔር ሕያው ሆኖ ተነስቶ ሕያዋን ባደረገን በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።